ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በተለያዩ አርዕስቶች ዙሪያ በመመርኮዝ የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። ከዚህ ቀደም ባሉት ጊዜያት ማለትም ከሁለት ሳምንታት በፊት በተከታታይ ያደርጉት የነበረው አስተምሮ ትኩረቱን አድርጎ የነበረው የክርስቲያን ተስፋ በሚል ጭብጥ ዙሪያ ላይ ያጠነጠነ እንደነበረ በስፋት መግለጻችን የሚታወስ ሲሆን፣ ከባለፈው ሳምንት ጀምሮ ደግሞ በመሥዋዕተ ቅዳሴ ላይ ትኩረቱን ባደረገ አስተምሯቸው በተለይም ደግሞ በቅዱስ ቁርባን ምስጢር ዙሪያ ያጠነጠነ አስተምሮ በተከታታይ በማድረግ ላይ ይገኛሉ። የዚህ መርሃ ግብር አንዱ አካል በሆነው የዛሬ ዕለት ማለትም በኅዳር 6 2010 ዓ.ም ያደረጉት የጠቅላላ አስተምሮ በመሥዋዕተ ቅዳሴ ዙሪያ ላይ ባለፈው ሳምንት ካደረጉት አስተምሮ ቀጣይ ክፍል እንደነበረ የታወቀ ሲሆን፣ መሥዋዕተ ቅዳሴ በጣም ትልቅ ሊባል የሚችል የጸሎቶች ሁሉ ትልቁ ጸሎት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ካሪ ፍራቴሊ ሶሬሊ ቦንጆርኖ continuiamo con le catechesi sulla Santa Messa per comprendere la bellezza della celebrazione eucaristica. Desidero iniziare con un aspetto molto semplice. La messa è preghiera, anzi è la preghiera per eccellenza, la più alta, la più sublime e nello stesso tempo la più concreta.
የተወደዳችሁ ወንድሞቼና እህቶቼ እንደምን ዋላችሁ? የቅዱስ ቁርባንን ማራኪነትና ውበቱን ለማስረዳት ይህንንም በጣም ቀለል ባለ ሁኔታ ለመግለጽ በማሰብ እንዲብዬ የዛሬውን አስተምሮ ጀምራለሁ። መሥዋዕተ ቅዳሴ ጸሎት ነው። በርግጥም ከሁሉም የሚበልጥ የልዕልና ግርማ ሞገስ የተሞላበት ጸሎት ነው። በተመሳሳይ መልኩም በጣም ተጨባጭ የሆነ ጸሎት ነው። በዚህም የተነሳ መሥዋዕተ ቅዳሴ በርግጥ ከእግዚአብሔር ፍቅር ጋር በቃሉ በክርስቶስ ሥጋና ደም የሚያገናኘን ምስጢር ነው። ነገር ግን አንድ ጥያቄ በእርግጠኛነት መመለስ ይኖርብናል። ጸሎት ማለት ምን ማለት ነው? ጸሎት ከእግዚአብሔር ጋር መወያየት ማለት ነው። ከእግዚአብሔር ጋር የግል ግንኙነት መፍጠር ማለትም ነው። የሰው ልጅ የተፈጠረው ከእርሱ ጋር መገናኘት እንዲችል በመሆኑ የተነሳ ምልአት ያለው ግንኙነት ደግሞ ሊኖረው የሚችለው ከፈጣሪያችን ጋር ሲገናኝ ብቻ ነው። የኦሪት ዘፍጥረት መጽሐፍ የሰው ልጅ በእግዚአብሔር መልክና አምሳል እንደ ተፈጠረ ያረጋግጥልናል። በዚህም አብና ወልድ እንዲሁም መንፈስ ቅዱስ ፍጹም በሆነ ፍቅር ኅብረት ፈጥረዋል። ከዚህም እኛ ሁላችን የተፈጠርነው ፍጹም በሆነ ፍቅር ዝምድና እንድንፈጥር መሆኑን በመረዳት በዚሁም መልኩ እርስ በርስ በመሰጣጣትና በመቀባበል ሕልውናችንን ምልአት የተሞላው እንዲሆን ማድረግ ይኖርብናል። ሙሴ ቁጥቋጦ በመቃጠል ላይ በነበረበት ወቅት የእግዚአብሔርን ጥሪ በሰማ ጊዜ ያ የጠራው አካል ማን እንደሆነ በጠየቀበት ወቅት እኔ ያለሁና የምኖር ነኝ በኦሪት ዘጸአት በምዕራፍ 3 ቁጥር 14 ላይ እንደተጠቀሰው በማለት ምላሽ ሰጥቶ ነበር። ይህ አባባል የእግዚአብሔርን በዛ መኖር በማረጋገጥ የአባታችሁ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ የሆነውን እግዚአብሔር በማለት በመቀጠል በተመሳሳይ መልኩም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጠራበት ወቅት ከእነርሱ ጎን እንዲሆን አሳስቧቸው ነበር። ይህም ከሁሉም የሚበልጥ ጸጋ ነው። ቅዱስ ቁርባን ከኢየሱስ ጋር በመሆን በእርሱ አማካይነት ከእግዚአብሔርና ከወንድሞቻችን ጋር ግንኙነታችንን የምናጠናክርበት ምስጢር በመሆኑ ዕድለኞች እንድንሆን ያደርገናል። መጸለይ ማለት እንደ ማንኛውም ውይይት በጸጥታ መከታተል ማለት ነው። ከኢየሱስ ጋር በዝምታ የምንሆንበት ጊዜ ሊሆንም ይገባል። ከዚህ ምስጢራዊ ከሆነ የእግዚአብሔር ዝምታ ውስጥ በልባችን ውስጥ የሚመላለስ ወይም የሚብሰለሰል ቃል ይፈልቃል። በርግጥ ከእግዚአብሔር ጋር እንዴት በርግጠኛነት መኖር እንደምንችል ኢየሱስ በጸሎቱ ያስተምረናል። በቅዱስ ወንጌል ውስጥ ኢየሱስ ብቻውን ለመጸለይ እንደሄደ ይነግረናል። ደቀ መዛሙርቱም ይህ ኢየሱስ ከአባቱ ጋር ያለው ጥብቅ የሆነ ግንኙነትን በማየት በዚህም መልኩ እነርሱ የመሳተፍ ምኞት ስላደረባቸው ጌታ ሆይ መጸለይ አስተምረን የሉቃስ ወንጌል ምዕራፍ 11 ቁጥር 1 ላይ በማለት ይጠይቁታል። ኢየሱስም ጸሎት ለማድረግ ከሁሉም በቅድሚያ አባት ማለት ምን ማለት እንደሆነ ማወቅ እንደሚኖርባቸው ገልጾ ይህም የልጅነት መንፈስ በውስጣቸው በእርግጠኛነት እንዲኖር ስለሚረዳ መሆኑን ነግሯቸው ነበር። ነገር ግን ይህንን ለመማር ትሕትና በተሞላ መልኩ ይህንን ሊያስተምረን የሚችል መሪ እንደሚያስፈልገን በማወቅ አሁንም በትሕትና ጌታ ሆይ መጸለይ አስተምረን ብለን ልንጠይቀው ይገባል። ትሕትናን መላበስ፣ የእርሱ ልጆች መሆናችንን መረዳት፣ በእግዚአብሔር አብ እቅፍ ውስጥ ገብቶ ማረፍ፣ በእርሱም መተማመን የሚሉት በቀዳሚነት ሊቀመጡ የሚገባቸው ነጥቦች ናቸው። ወደ እግዚአብሔር መንግሥት ለመግባት ከፈለግን ራሳችንን እንደ ሕፃናት የዋህ አድርገን ማቅረብ ይኖርብናል። ይህንንም መረዳት የሚኖርብን ሕፃናት መተማመን ይችሉበታል። ምን እንደሚበሉ፣ ምን እንደሚለብሱ፣ እነዚህንና እነዚህን የመሳሰሉ ነገሮችን የሚያሟላ ሌላ ሰው ስለ እነርሱ እንደሚጨንቅላቸውም በሚገባ ይገነዘባሉ። ሕፃናት በቤተሰቦቻቸው ላይ ያላቸው መተማመን በማነጻጸር እግዚአብሔር ሁልጊዜም ቢሆን እንደሚያስታውሰንና እኛን እንደሚንከባከበን ማወቅ የሚለው በቀዳሚነት ሊኖረን የሚገባ ባሕሪ ነው። በማስከተልም ልክ እንደ ሕፃናት ሊኖረን የሚገባው ዝንባሌ መደነቅ የሚለው ባሕሪ ሊሆን ያስፈልጋል። ሕፃናት ሁል ጊዜ በሺዎች የሚቈጠሩ ጥያቄዎችን በማቅረብ ዓለምን ለማወቅ ይጥራሉ። ሁሉም ነገር ለእነርሱ አዲስ ስለሚሆንባቸው ትንሽ ነገር ባወቁ ቁጥር በጣም ይደነቃሉ። ወደ እግዚአብሔር መንግሥት ለመግባት ከፈለግን ሁል ጊዜም ቢሆን መደነቅ ይኖርብናል ማለት ነው። ከጌታ ጋር ያለን ግንኙነትና ጸሎት እንድንገረም ወይም እንድንደነቅ አድርጎን ያውቃል ወይ? ምክንያቱም ከእግዚአብሔር ጋር የሚደረግ ማንኛውም አይነት ግንኙነት አዲስ በመሆኑ የተነሳ ሊያስገርመን ወይም ሊያስደንቀን ይገባል። ቅዱስ ወንጌላችን አንድ ኒቆዲሞስ የሚባል በዕድሜው የገፋ ሥልጣን የነበረው እስራኤላዊ ሰው ኢየሱስን ለማወቅ ፈልጎ ወደ እርሱ መሄዱንና ኢየሱስን ባየ ወቅት በድጋሚ መወለድ እንደሚኖርበት የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ላይ እንደተጠቀሰው ቅዱስ ወንጌላችን ይተርክልናል። ነገር ግን ይህ ዳግም መወለድ የሚለው ቃል ምን ማለት ነው? ትክክለኛውን መንገድ፣ ደስታ፣ አስገራሚ የሕይወት ገጽታን ለመያዝ መመለስ ይቻላል ወይ? ይህም የእምነታችን መሠረታዊ ጥያቄና የእያንዳንዱ እውነተኛ የሆነ ምእመን ፍላጎት ነው። እንደገና የመወለድ ምኞት፣ ሕይወትን በአዲስ መልኩ የመጀመር ደስታ የእያንዳንዱ ምእመን ፍላጎትና ምኞት ነው። እናንተስ ይህ ምኞት አላችሁ ወይ? በእርግጥ ይህንን ፍላጎት በቀላሉ ማጣት እንችላለን። ምክንያቱም በየቀኑ ብዙ የሆኑ የተለያዩ ተግባራትን በመፈጸም ስለምንውል ተግባራዊ ማድረግ የሚገባን ብዙ ዕቅዶችም ስላሉን በእነዚህና በእነዚህ በመሳሰሉ ምክንያቶች በጣም ጥቂት የሚባል ጊዜ ብቻ ስላለንና በሕይወታችን ውስጥ በጣም መሠረታዊ የሆነውን መንፈሳዊ ሕይወታችንን ስለምንዘነጋ ወይም ችላ ስለምንለው ነው። በእውነት ደካሞች መሆናችንን እያወቀ እንኳን ስለሚወደን ጌታችን ሁል ጊዜ በዚህ ተግባሩ እንድንደነቅ ያደርገናል። ኢየሱስ ክርስቶስ የኀጢአታችን ማስተሰረያ ነው። ይኸውም ለዓለም ሁሉ ኀጢአት እንጂ ለእኛ ብቻ አይደለም ይለናል አንደኛው ዮሐንስ ምዕራፍ 2 ቁጥር 2 ላይ። ይህ ጸጋ እውነተኛ የመጽናኛችን ምንጭ ነው። ይህም በቅዱስ ቁርባን አማካይነት ለእኛ ተሰጥቶናል። በዚህም ሙሽራው ባዘጋጀው ግብዣ ላይ በሚሆንበት ሰዓት ሙሽራው ደካሞች ይሆንን እኛን በመገናኘት በእግዚአብሔር መልክና አምሳል ወደ ተፈጠርንበት ቀደም ሲል ወደ ተጠራንበት ስፍራ ይወስደናል። ይህንንም የሚያደርገው በቅዱስ ቁርባን አማካይነት ነው። ይህም ትልቁ ጸሎት ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።